የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ምሽት በጋቢና ቪኦኤ
ወደ መልእክቱ ላይ ብዙ ትኩረት ይደረግ የሚመረጥ ይመስለኛል። ምክንያቱም አንድ ላይ ያደረገን እና አንድ ላይ ያሰባሰበን የሰላም ጉዳይ ነው።
ቪዥዋል ላይ ሼር ስታደርገው የነበረው መገንፈል ሰው ስራውን ካየው ከተለቀቀ በኋላ ብዙ ሰው ሐሳቡን ሲቀይር አይቻለሁ።
ድምጻዊት ብሩክታዊት ጌታውን ቤቲጂና ገጣሚ ሰይፉርቁ ናቸው። በዚህ ሰሞን ለአድማጭ ተመልካች በተዳረሰው የሰላም ሰው ነኝ በተሰኘ ስራ ላይ ተሳታፊ ናቸው። በተያያዥ ጉዳዮች ላይ ቆየት ብለን እናወጋለን።
ይሄ ጓንት የሚባለው ነገር ተክቶ ይሰራልን የሚችል ግን ከጓንት የተሻለ ነገሮችን ሊተገብርልን የሚችል ይሄን ቁስ ነበር የሰራሁት።
እጅ ጓንትን የሚተካ ፈጠራ ይዞ ብቅ ያለው ዋሲውን ተፈራም አብሮን ያመሻል። ሪትኩስ ዘገባዎችም አሉ። ሰላም ለእናንተ ይሁን። ጋቢና ከአሜሪካ ድምጽ ራዲዮ ተጀመረ። ሀብታሙ ዘዩ መርሃ ግብሩን መራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኝናለች።
አመሰግናለሁ ሀብታሙ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 943 ላብራቶሪ ምርመራዎች ውስጥ አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል። ይህም በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 124 አድርሶታል። እስካሁን ካሉት ታካሚዎች መካከል 9 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ ከኮሮና ቫይረስ ያገገሙ ሰዎች ቁጥር 50 መድረሱን ኢትዮጵያ ጤና ሚኒስቴር ዛሬ ቀትር ላይ ባወጣው የፌስቡክ መግለጫ አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ያደረጉት የስልክ ውይይት በኮቪድ-19 ወረርሽኝ ዙሪያ ላይ ያተኮረ እንደነበረ ቃል አቀባያቸው አስታውቋል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ብለኔ ስዩም ለአሜሪካ ድምጽ እንዳስታወቁት በፕሬዝዳንት ዶናልድ ትራምፕ ቃል የተገቡት ቬንቲሌተሮች ወይም የመተንፈሻ መርጃ መሳሪያዎች መቼና በምን ያህል መጠን እንደሚመጡ ገና አልታወቀም ብለዋል። ኢትዮጵያ በአሁኑ ሰዓት 473 ቬንቲሌተሮች እንዳሏት ገልጸው ነገር ግን 1500 ተጨማሪ ያስፈልጋታል ሲሉም ጠቁመዋል። ዘገባውን ያደረሰን እስክንድር ፍሬው ነው። በደቡባዊ የመን ያለውን ውጊያ በዋናነት የሚመራው የሽምቅ ቡድን የተቆጣጠረው የየመን ግዛት መገንጠሉና ራስ በራስ ማስተዳደር መጀመሩን ማሳወቁን ተከትሎ ሳዑዲ መራሹ የየመን ጦር ወቀሳውን አቅርቧል። ሁሉም የዓለም ሕዝብ በአንድነት አዲሱን የኮቪድ-19 ወረርሽኝ ለማሸነፍ ትግል በሚያደርግበት በዚህ ወቅት ይህን መሰል እርምጃ በየመን ያለውን ሰብአዊ ቀውስ እንደሚያባብሰውም ጠቅሷል። በጉዳዩ ላይ አስተያየታቸውን የሰጡት በየመን የተባበሩት መንግስታት ሰላም አስከባሪ ማርቲን ግሪፍስ ስጋታቸውን የገለጹ ሲሆን አሁን ከመቼውም ጊዜ በላይ የፖለቲካ አመራሮች በአንድነት ቆመው የጋራ ጠላቶቻቸውን ማሸነፍ እንዳለባቸው ጠቁመው መሪዎችም ለቆሙላቸው የመናውያን ዜጎች ደህንነት ቅድሚያ መስጠት እንደሚገባም ገልጸዋል። በአሜሪካ ለሳምንታት ሁሉም እንቅስቃሴዎች ከተገደቡ በኋላ የፍርሃት ቁጥር ከመቼውም ጊዜ በላይ አሻቅቧል። ያልተዘጉ የንግድ ተቋማትም ችግር ላይ መሆናቸው ተገልጿል። የአሜሪካ ምጣኔ ሀብት በታሪኩ አጋጥሞት በማያውቀው መልኩ አደጋ ተጋርጦበታል ሲሉ የዋይት ሃውስ ዋና አማካሪ የሆኑት የምጣኔ ሀብት ባለሙያ ኬቪን ሃሰት ተናግረዋል። የ2008ቱን ምጣኔ ሀብታዊ ቀውስ ተከትሎ 8.7 ሚሊዮን ዜጎች ስራ አጥ የነበሩ ሲሆን ዘንድሮም የኮሮና ቫይረስን ተከትሎ ግን በየ10 ቀኑ ተመሳሳይ አሃዝ ያላቸው ዜጎች ስራ አጥ እየሆኑ እንደሆነም ተዘግቧል። ይህንን ተከትሎም የፌደራል መንግስት ከ2 ትሪሊዮን ዶላር በላይ የምጣኔ ሀብት ማነቃቂያ በጀትን አጽድቋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኮቪድ-19 በሽታ አምጪ ተዋሲያን በቀጥታ እጃችን ላይ እንዳያርፉ ከሚመከሩ ነገሮች አንዱ የእጅ ጓንት ነው። የእጅ ጓንት ግን እንደ ልብ ያለመገኘቱን የተመለከተ አንድ ወጣት አማራጭ ይዞ ብቅ ብሏል። ፀሐይ ዳምጠው።
ወጣት ዋሲውን ተፈራ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የ4ኛ ዓመት የኢንጂነሪንግ ተማሪ ነው። ወጣቱ መደበኛ ትምህርቱን እየተከታተለ በአካባቢው የምታዩ ችግሮች ላይ ተመርከዘው የተለያዩ ችግር ፈቺ የሆኑትን ፈጠራዎችን እንደምሰራ ይናገራል። ወጣቱ ለመጀመሪያ ጊዜ የፈጠራ ስራ ሲጀምር ገና የ9ኛ ክፍል ተማሪ እንደነበር ያስታውሳል። ዋሲሁን እንደሚለው ከሆነ ለኑሮ የሚያስፈልግ ነገር ግን መግዛት የማይችለው ነገሮችን በፈጠራ ስራው ሰርቶ ለመጠቀም ይታትራል። በአሁኑ ወቅትም ዓለምን እያናወጠ ያለው የኮቪድ-19 ወረርሽኝ ተከትሎ ለህብረተሰቡ ጓንትን ሊተካ የሚችል ቁስ ሰርቷል። ወጣቱ የኮሮና ወረርሽኝ ስርጭትን ተከትሎ ቫይረሱን ለመከላከል የሚያስፈልጉ ነገሮችን ማግኘት ስላልቻልኩ ምን ማድረግ እንዳለብኝ ከራሴ ጋር ተማክሬ ከህክምና ባለሙያዎች ውጪ ለማንኛውም ሰው ጓንትን ተክቶ የሚያገለግል ቁስ ሰርቻለሁ ይላል።
የኮሮና ጋር የተገናኘው ግላቭ ወይ ደግሞ የጓንት የሚባለው ነገር ተክቶ ሊሰራልን የሚችል ግን ከጓንት የተሻለ ነገሮችን ሊተገብርልን የሚችል ይህንን ቁስ ነበር የሰራሁት። ይህ እቃ በርን ለመክፈት እንዲሁም ሊፍት ውሃ መክፈት፣ መኪና በር ባቡር ላይ ከሆን ደግሞ ባቡር ላይ ተንጠልጥለን መሄድ ስንፈልግ የተለያዩ ነገሮችን በተሻለ መልኩ ሊጠቅመን የሚችል ሁለተኛ ደግሞ ጓንትን በምንጠቀምበት ወቅት እንጥለዋለን ተጠቅመን ያን ነገር ሊያስቀረል ይችላል። አንደኛ ህክምና ተቋማት ላይ የጓንት እጥረት ሊያጋጥም ይችላል። ያ በሚሆንበት ወቅት ላይ ሰዎች ጓንቱን ፍለጋ ብዙ መጉላላት ሊደርስባቸው ይችላል። ሐኪሞች ከሁሉ በላይ የሚያስፈልጋቸው መሳሪያዎች ጓንት ነው። ለትንሽ ህመም ለትልቅ ህመም የሚያስፈልገው ጓንት ነው። ስለዚህ ያ ነገር ወደዛ ነገር ሳይከሰት ብዙ ሰው ከመጠቀሙ በፊት ለህክምና ባለሙያዎችን ጓንትን ትተን እኛ ደግሞ በእንደዚህ አይነት ነገሮች ቀለል ያሉ ቁሶች እንድንጠቀም ነው ሰራ።
ዋሲሁን ተማሪዎች ወደ ቤታቸው እንዲመለሱ ከተደረገ በኋላ መንቀሳቀሻ የሚሆንለት ገንዘብ እንዳልነበረውና ወደ ቤተሰብ ለመሄድ እንዳልቻለ ተናግሯል። በንክኪ ሊከሰት የሚችለው ኮሮና ቫይረስን ለመቀነስ የሚያግዝ ቁስ ለወጣቱ የገቢ ምንጭ እንደሆነለትም ገልጿል።
አንድ ነገር ነው ማወራው ብዙ ጊዜ መጀመሪያ ራስን ከጭንቀት ለማውጣት ነበር። ትልቅ ጭንቀት ነበርኩ። ወደ ቤተሰብ እንዳልሄድ ያኔ ደግሞ መንገድ ተዘግቷል። ስለዚህ ያለኝ አማራጭ ቤት መከራየት ነበር ከዶርም ከወጣ በኋላ። ከዛ በኋላ መፈለግ ጀመርኩ። ምን ይሻላል ምንም በፊት ማንኛውም ሰዎች ትኩረት የነበረው በሽታው ላይ ስምሶት ያዘ ጭንቀት ነበር። ሳስበው ግን ራሴን መሆን እንዳለብኝና ማሰብ እንዳለብኝ ነበር የተረዳሁት። መኪና ስጠቀም ታክሲ ስጠቀም ስቅቅ ይለኛል። ውሃ ስከፍት ራሴን እየተጠነቀቅኩኝ ማሰብ እንዳለብኝ እዚህ እሱ ላይ መመራመር አለብኝ ብዬ መጣሁ። ከዛ በኋላ ሞከርኩት። በፊት ላይ የሰራሁት ለ3D ፕሪንተር የሚያገለግል ሮቦት ነበር። እሱን ሞከርኩኝ። የመጀመሪያው ሙከራ አልሳካም ነበር። አሁንም ሞከርኩኝ። ከዛም ተሳካልኝ። መጀመሪያ ራሴን ከጭንቀት ካወጣሁኝ በኋላ ሰዎች እንዲጠቀሙት እና እኔም የራሴን የሆነ ነገር አሻራ ማሳለፍ ፈልጋለሁ። በዚህ
ይህ ወጣት በተለያዩ ጊዜያት ከ10 በላይ የፈጠራ ስራዎችን ያመረተ ሲሆን በ3ቱ በሀገር አቀፍና በክልል ደረጃ ተወዳድሮ በአንደኝነት በማጠናቀቅ ተሸላሚ መሆኑን አስታውሷል።
የኦሮሚያ ላይ ስወዳደር የኦሮሚያ ወጣት ሞዴል ላይ በሞባይላችን ዊዛውት ኢንተርኔት ቴክስት አድርገን የቤታችንን መብራት እናጠፋበት ምናበራበት ነበረ። በዛ ወቅት የክቡር ፕሬዚዳንት የነበሩት ለማ መገርሳ ነበረ። ከሱ የመጀመሪያ አንደኛው ስችል ላፕቶፕ ተሸልሜ ነበር። በጠቅላይ ሚኒስትሩ ቢሮ እና በሳይንስና ቴክኖሎጂ ሚኒስቴር የሚዘጋጅ እሱንም በወርቅ በአንደኝነት በወርቅ ነበር ያጠናቀቅኩት። ስፔሻል እኛ አካባቢ አርቄ በከፍተኛ ሁኔታ ያወጡ ነበር እና ለብዙ ሰዎች የገቢ ምንጭ ብቻ አይደለም። ምሳሌ እኔ ያደኩበት አካባቢ ላይ በእርሻ ነው የተዳደሩት። በእርሻ በሚተዳደሩበት ወቅት ላይ ለከብቶች መኖነት የሚውለው አተላው ነው ከአርቄ የሚወጣው። ስለዚህ አርቄ ቆመ ማለት አተላው አይኖርም፣ እርሻ አይኖርም። አብዛኞቹ ጋር በማገዶ ነው አርቄ የሚያወጡት። ያ በማገዶ ማውጣታቸው አካባቢ ላይ ከፍተኛ ብክለት ያስከትል ነበር። ለምሳሌ አብጃታ ሻላ አካባቢ ከፍተኛ የሆነ የዝናብ እጥረት ነበር። ምክንያቱ ደግሞ በጣም በከፍተኛ ሁኔታ ማገዶ ይጫን ነበር ወደ ከተማ። ያን ለማስቀረት ነው በታዳሽ ኃይል በመብራት በሶላር የሚሰራ ሲስተም ነበር የሰራሁት።
ዋሲሁን ለወደፊቱ ማለትም እንደ ፈረንጆቹ ቀን አቆጣጠር በ2030 በቴክኖሎጂ የራሱ የሆነው ግዙፍ ድርጅት እንዲኖረው አልሞ እየሰራ መሆኑን ተናግሮ ለወጣቶችም መልእክት አስተላልፏል።
ያለው ፍቃዱ ከሆነ ኮኬት የሚባል ካምፓኒ ሊኖር ይፈልጋል። ኮኬት ቴክ የሚል ኮኬት ማለት የኦሮምኛ ትርጉሙ የኔ ማለት ያንተ ማለት የኔ ከተለያየ በኩል የሚመጡት ከሰዎች ጋር በጋራ ሆኜ ሀሳቤ አላማዬ ጋር ሆኜ ከሰፈር ባለፈ ዓለም አቀፍ የሆነ ካምፓኒ እንዲኖረ ይፈልጋሉ። በቴክኖሎጂ ዘርፍ ወጣቶች ማስተላለፍ የምፈልገው ትኩረታችሁን በሽታው ላይ ሳይሆን መፍትሄው ላይ ብታተኩሩ። በሽታው ኦልሬዲ ራሱ ትኩረት አድርጎ መጥቷል። ግን ከፍተኛ ጥንቃቄ ማድረግና መጨነቅ የተለያየ ነገር ነው። የህክምና ባለሙያ የሚሉን ነገር ምስምስማ እንተግብረው። ራሳችን እንዴት አድርገን እናልፋል የሚለው ቁጥሩ ላይ ሳይሆን 20 ሰው 30 ሰው ተያዘ ከሚለው ይልቅ እኔ እንዴት ራሴን ጠብቄ የራሴን ነገር ማከናወን እችላለሁ መቆም መፍትሄ አለው።
ማንኛውም ሰው ችግር ሲፈጠር ስለ ችግሩ መፍትሄ ጊዜ ወስዶ አስቦ ወደ ጥሩ እድል ለመቀየር መስራቱ ለጉዳቱ የመጣውን ተግዳሮት ወደ መልካምነት ለመቀየር መስራት ከጉዳቱ ውጤታማነቱ ያመዝናል ይላል ወጣቷ ሲሆን። ለአሜሪካ ድምጽ ፀሐይ ዳምጡ ነኝ ከአዲስ አበባ።
የሰላም ሰው ነኝ በቅርቡ የተለቀቀ በርካታ ወጣት የኪነ ጥበብ ሰዎች የተቀናጁበት ሰላም ሰባኪ ስራ ነው። ዘማሪት ሶፊያ ሽባባውና ዘማሪ እስራኤል አቤል እንዲሁም ድምጻውያኑ ዘሪቱ ከበደ፣ ብሩክታዊት ጌታሁን፣ ቻቺ ታደሰ በጋራ ቅንቅኖታ ዩቲዩብ በተሰኘው ማህበራዊ መገናኛ ላይ ከ400,000 በላይ ተመልካቾችንም አግኝቷል። ስራው በመለቀቁ ዋዜማና በተለቀቀ ማግስት ግን ክርክሮች ተነስተውበታል። ሰላም ሰባኪነቱና አዲስ አቀራረቡን የተቀሱ ሲያወድሱት ዓለማዊ ዘፋኞችና መንፈሳዊ ዘማሪያን ባንድ መጣመራቸውን ጠቅሰው የተቹትም አሉ። ድምጻዊት ብሩክታዊት ጌታሁን አድማጮች የሥራው መልእክት ላይ ቢያተኩሩ ተወዳለች።
ማንተን የፈራንበት ምክንያት መዝሙር ለመስራት ወይንም አንድን ሃይማኖት ለመወከል ሳይሆን መልካም የሆነ ዓላማ መልካም የሆነ መልእክትን ለማስተላለፍ ነው። ለዚህ በአጠቃላይ ለሶፊያም አካባቢ ለሚደርሱ ጥያቄዎች መጀመሪያ ላይ ጥሞና ሰተነው ግጥሙን ብንሰማው ወይም ምንድን ነው የሚሉት በእርግጥ ነው ዘፋኝና ዘማሪዎች አንድ ላይ ሲሰሩት ተስተውሎ አይታወቅም ነበረ። ይሄ መጀመሪያው ነው። ግን ግራ ከመጋባታችን በፊት ምንድን ነው ያስተላለፉት መልእክት? ምንድን ነው የተናገሩት ነገር? ወይንም ደግሞ አንድ ላይ እንዲሆኑ ነገር ምን ገፋቸው የሚለው ወደ መልእክቱ ላይ ብዙ ትኩረት ሊደረግ የሚመረጥ ይመስለኛል። ምክንያቱም አንድ ላይ ያደረገን እና አንድ ላይ ያሰባሰበን የሰላም ጉዳይ ነው። የሰው ልጅ ሰላም ያስፈልገዋል። እኔ ይሄ ነው ሃይማኖቴ፣ የኔ ቦታ ይሄ ነው፣ እኔ እንደዚህ ነኝ፣ እኔ ዘፋኝ ነኝ፣ እኔ ዘማሪ ነኝ ተባብለን ብንለያይ ኖሮ ወይንም ደግሞ ባንሰባሰብ ኖሮ ይሄንንም ሰው የሚያይበት ወይም የሚሰማበትን ሀሳብ አያመጣም ነበር እና አንድ ላይ መሆናችን ምንድን ነው የሰላም ጉዳይ ሁሉንም የሚነካ ነው። የሁሉንም ማህበረሰብ ቤትም ያንኳኳ ነገር ነው እና ለዚህ ሀሳብ አንድ ላይ ካልሆንም ሌላ ለምንድን ነው አንድ ላይ ልንሆን የምንችለው የሚለውን ነገር ስለሚያሳስብ ዋናው መልእክቱ ላይ ብቻ ትኩረት ተደርጎ ወይንም መልእክቱን ብቻ ሰምቶ መኖር ወይንም መረዳት ቢቻል ጥሩ ነው ብዬ አስባለሁ።
ስራው የሰነቀውን በጎ ግብ በመደገፍ በገጣሚነት መሳተፉን ያጫወተን ሰይፉ ወርቁ በበኩሉ ከህብረ ዝማሬው መለቀቅ በኋላ የመጡ ክርክሮች የሚጠበቁ እንደሆነ እንደየሰው አረዳድ ስፍራቸው እንደሚያገኙም ይወሳል።
እንዳረዳድ ነው ለሙዚቃና ለዜማ ያለ አረዳድ ይወስናል። አሁን በአንድ በኩል ያሉ ሰዎች ብዙ ሰው ወዶታል፣ የተወሰኑ ሰዎችም ደግሞ በዚህ ተቃውሞም እንትንም ነበራቸው እና ያን ነገር ቢያደርጉ ማጆሪቲ ወይንም ይሄ ብዙ ሰው ለአርት በጣም ቅርብ ያልሆነ ሰው እና ምን አይነት ሙዚቃ እንዳለ ምን አይነት የዜማ ክፍል ካታጎሪ እንዳለ ስፕሪቹዋል ሙዚቃዎች አሉ ወይ፣ ቤተክርስቲያኖች ብቻ የሚዘመሩ መዝሙሩ ምን አይነት ናቸው፣ ዓለማዊ ሙዚቃ ራሱ በስንት አይነት ካታጎሪ ውስጥ ሊከፈል ይችላል የሚልን ይሄ አንደርስታንዲንግ የሌለው ሰው ሪፍሌክት ቢያደርግ ወይም እንትን ቢል አትፈርድበትም። እና ስራውን ካየው በኋላ ይሄ ነገር ሲበርድና እንትን ሲል አይቻሉ። መጀመሪያ ላይ አሁን ሶፊ ያን ነገር በየእንትን አለ ፔጇ ላይ ሼር ስታደርገው የነበረው መገንፈል ሰው ስራውን ካየው ከተለቀቀ በኋላ ብዙ ሰው ሀሳቡን ሲቀይር አይቻለሁ። እና ይሄ እንትን ይመስለኛል በእኛ ሀገር የሙዚቃ ስልት ውስጥ ብዙም የተለመደ ነገር አይደለም። በእርግጥ የተወሰኑ ስራዎች አሉ ከዚህ ውስጥ እነ ዮብም ሌላም ሌላም ቡድኖች የተሳተፉባቸው ነዘሪቱ ምናምን የሀገርን ያነሳሽ መተባበርን ምናምን እንትን የሚሉ ስፕሪቹዋል ሶንግስ የቤተክርስቲያን መዝሙሮች አይደለም ግን ዓለማዊ ሙዚቃ ሆነው ግን መንፈሳዊ መልእክት ያላቸው አንድነትን ፍቅር የሚሰጡ ብዙ ሙዚቃዎች እና አረጋኝ ራስን ወራሽንም ካስታወስክ መረጋጋት ምናምን የሚሉ የተሳተፉበት እንደዚህ አይነት እንትኖች አሉ። እና ሰው ምን አይነት ቃና ይዞ እንደመጣ ምን አይነት ሀሳብ እንደነበረው ስላላወቀው ይመስለኛል እንደዛ ሪፍሌክት ማድረግ የቻለው። እና በእኔ በኩል ኢስ ናቹራል ነው ተፈጥሯዊ ነው ብዬ ነው የወሰድኩት። እና የዚህ ይሄ ሙዚቃ የቤተክርስቲያን ሙዚቃ አይደለም። ሰዋዊ ነው። ሰው ደግሞ ስፒሪቹዋል ፍጡር ነው። መንፈሳዊ ፍጡር ነው። የትኛውም ሃይማኖት ላይ ያለ ሰው፣ የትኛውም ባህል ውስጥ ያለ ሰውና ሰላም ወዳድ የሆነ ሰው ይሄንን መልእክት ሊሰማው የሚገባ ነው፣ ኃላፊነት ነው።
ድምፃዊት ብሩክታዊት ጌታሁን ቤቲጂ ሰሞኑን የፈጠረውን የህብረት መንፈስ ለአብነት በማንሳት የሃይማኖት አባቶች ሳይቀሩ ተመሳሳይ የአብሮነት መልእክት በሚያስተላልፉበት በዚህ ሰሞን የኪነ ጥበብ ሰዎችና ዘማሪያን ትብብርም ተመሳሳይ ምልከታ ቢቸረው ያለውን ፋይዳ ታነሳለች።
ከዚህ በፊትም በምክንያት የጸሎት ለአንድ ወር ጸሎት እንዲገባ ታስቦ በቤታችን ሆነን ያየነው ነበር በቲቪ የኦርቶዶክስ ሃይማኖት የሙስሊሙ የሁሉም አባቶች በነበሩበት ተጸልዮ ሁሉም አንድ ላይ አሜን ያሉበት መድረክ አይተናልና አሁን እንደዛ አይነት መንፈስ ውስጣችን ውስጥ ብንፈጥር አብሶ በእንደዚህ አይነት ሞት ዓለም ላይ ባንዣበበበት ወቅት ላይ እንደዚህ አይነት መንፈስ ሁላችንም ውስጥ ብንፈጥር ጥሩ ነው ብዬ አስባለሁ። እኔ አንተ ትማገሌ ምናምን ተባብለን ከምንከፋፈልና ሁላችንም ጥግ ጥግ ከምንይዝ ይልቅ ሁላችንም ስለ አንድነት እና ስለ አንድነታችን ሁላችንም እንድረሰው አንድ አይነት አስተሳሰብ ወይንም ደግሞ አንድ አይነት ሰላም ስለ አንድ አይነት እርቅ ብናስብ በጣም የተሻለና ደግሞ ጥሩ መንገድ መጓዝ እንችላለን። አሁን ያለንበትንም ችግር አልፈን ደግሞ ከዚህ በለጠ ትልቅ ቦታ መድረስ እንችላለን ብዬ አስባለሁ። ይሄን ነው መልእክት ማስተላለፍ እንፈልገው።
ለገጣሚው ሰይፉ ወርቁ ከማህበራዊ መገናኛዎች ምልልስ ይልቅ እያንዳንዱ ኢትዮጵያዊ የሚኖርበት የመተሳሰብ የኑሮ ብሂል ይጎላበታል። ይህንኑ ብሂል የሚደግፍና የሚያጎላ ስራ ውስጥ መሳተፉን የመንፈስ ግዴታ አድርጎም ይወስደዋል።
እኔ እንደ አንድ ኢትዮጵያዊ ወይንም እንደ አንድ የአርት ሰው ካለብኝ ሀገራዊ ኃላፊነት የተነሳ ምክንያቱም ዞሮ ዞሮ እግዚአብሔር የተሰጠው ህዝብን ነው የምታገለግለው እና ግራውንድ ላይ መሬት ላይ የምናያቸው ነገሮች ይሄ ሚዲያው ከሚያራግበው የፖለቲካ ሰዎች እዚህም እዛም ከሚያጫጭሩት እሳት ይልቅ አብረን የኖርንበት ባህላችን አብረን የኖርንበት ማንነታችን ነው እኛን ኢትዮጵያውያን በደንብ አድርጎ ሊገልጸን የሚችለው እና ወደፊት እንዲያራምደንም ሊያሻግረንም የሚችለው ሀሳብ እሱ ነው እና ይህንን አንደርስታንድ ለማድረግ ይህን ለመረዳት እንግዲህ የተማርክ ሰው ወይም ፊደል የቆጠርክ ሰው መሆን የለብህም። በየገጠሩ የትኛውም ከሰሜን ጀምረ እስከ ደቡብ ከምስራቅ ጀምረ እስከ ምዕራብ ድረስ ገጠር ሄደ ብታየው የትኛውም ገበሬ እጅህን ስሞ ዝቅ ብሎ በትህትናና ተፈጥሯዊ በሆነ እውቀት ተፈጥሯዊ በሆነ መረዳት የሚያስተናግድ ህዝብ ነው ያለውና ሚዲያውን እያዩ የፖለቲካ ሰዎችን የትንሽ የጥቂት ግሩፖችን ይሄ እሳታዊ ምልልስ እያዩ እንትን የሚሉ ሰዎች ሀገር የጠፋች ሀገር የሆነ ነገር የሆነች የሚመስላቸው ሰዎች ከዚህ ነገር መማር አለባቸው ብዬ አስባለሁ። እና ላይ ያለው ሳይሆን መሬት ላይ ያለው ትክክለኛውን ህዝብ ማየት ኑሮውን ማየት እሱን መረዳት ነው የሚበጀን። እስከዛሬ የሚያመጣን ረዥሙ መንገድ እሱ ስለሆነ ማለት ነው። እና መልእክቶቹን በደንብ ቢያዳምጧቸው የተነገረው ነገር በደንብ ቢወስዱት ከምንም በላይ ሰውነት፣ ከምንም በላይ ፍቅር፣ ከምንም በላይ ደግሞ ኢትዮጵያዊነት አብሮን ያመጣን ረዥሙ መንገድ እሱ ስለሆነ እሱን ተከትለን ብንሄድና መልእክቱን በደንብ ቢወስዱት በጣም ደስ ይለኛል። እመክራለሁ።
የሰላም ሰው ነኝ ስራን በዋናነት ያስተባበረችው ዘማሪት ሶፊያ ሽባባውን በስልክ አግኝቼ ምልከታዋን ለመጠየቅ ሞክሬ ነበረ። ሰሞኑ ከፈጠረው ውዝግብ ለተወሰነ ጊዜ ማረፍን እንደመረጠች ከነገረች በኋላ ምናልባት ከተወሰኑ ሳምንታት በኋላ መልሼ ብደውል የተሻለ እንደሆነ አሳስባኛለች። ተያያዥ ሙግቶችን በቀጣይ መሰናዶች ለማስተናገድ እንሞክራለን። ከጋቢና ጋር ስለሆናችሁ እጅግ በጣም እናመሰግናለን። ኢትዮጵያ የጤና ባለሙያዎችን በፍጥነት አሰልጥና ለማስተማራት እየጣረች መሆኑን የጤና ሚኒስቴር ሊያ ታደሰ ተናግረዋል። ኤደን ገረመው።
ኮቪድ-19 የታመሙ ጽኑ ህሙማንን ለማከም ከሚያስፈልጉ መሰረታዊ የህክምና ማገጃ መሳሪያዎች ውስጥ አንዱ የሆነው የመተንፈሻ ማገጃ መሳሪያ ቬንቲሌተር ነው። ይሁንና በቅርቡ ከጤና ሚኒስቴር የወጣ መረጃ ወደ 100 ሚሊዮን የሚጠጋ ህዝብ እንዳላት በሚነገርላት ኢትዮጵያ ውስጥ ይህ መሳሪያ 1000 እንኳን እንደማይሞላ ያመለክታል። ባሳለፍነው ቅዳሜ ለተም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ታቻቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት ካካሄዱ በኋላ ሀገራቸው አሜሪካ ለሁማን አተነፋፈስ የሚረዱ መሳሪያዎችን ለኢትዮጵያ እንደምትለግስ ቃል ገብተዋል። ይህን በተመለከተ የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ መተንፈሻ ማገጃ መሳሪያዎቹ ወደ ሀገር ሲገቡ የሀገሪቱን የህክምና አቅም በማጎልበቱ ረገድ ትልቅ ሚና እንደሚኖራቸው ይገልጻሉ።
ያው አንዱ የሚፈልገው ከዚህ ወረርሽኝ ጋር በጣም በከፋ ደረጃ ወደ ጽኑ ማደረጃ የሚደርሱትን በእነዚህ ቬንቲሌተሮች አካል ድጋፍ ማገዝ ነው። ይህ ወረርሽኝ ከጀመረ ጀምሮ በተወሰነ መልኩ እነዚህም ማሽኖች መጨመር ተችሏል። ነገር ግን አሁንም በብዥም ሆነ በእርዳታ ለማግኘት ብዙ ስራዎች እየተሰሩ ነው። ክቡር ጠቅላይ ሚኒስትራችን እና ፕሬዚደንት ባደረጉት ምክክር ቬንቲሌተሮች እንደሚያግዙ ቃል ገብተዋል። ይሄ ደግሞ እንግዲህ ትልቅ አቅም ሊሆን የሚችል ነው። እኛ እያዘጋጀናቸው ያሉ የተለያዩ የህክምና ማዕከላት አሉ፣ ሰዎችን ማስተናገድ የሚችሉ። እነዚህ እንግዲህ በየክልሉ የሚዘጋጁ ማዕከላት ላይ እነዚህም ቬንቲሌተሮችን መጨመር አስፈላጊ ስለሆነ ይሄ እንግዲህ ቃል በተገባው መሰረት ቶሎ ይመጣልናል ብለን ተስፋ እናደርጋለን። ይህ ትልቅ አቅም ይሆነናል ማለት ነው። እንግዲህ መቼ ይደርሳሉ የሚለው ገና እርግጠኛ ባይሆንም እስከ 1000 የሚሆኑ ቬንቲሌተሮች እንዲመጡ ተጠይቋል።
የጤና ሚኒስትር ዶክተር ሊያ ታደሰ ኮቪድ-19ን ለማከም በሀገር ውስጥ እየተደረጉ ያሉ ምርምሮች አንድ ደረጃ ከፍ ብለው ወደ እንስሳት ላይ ምርምር መሻገራቸውን ገልጸው ይሁንና ይህ ምርምር ከአመት በላይ የሚበልጥ ጊዜ ሊወስድ እንደሚችልም ጠቁመዋል።
ከዚህ ቀደም የተገለጸው የመድኃኒት ምርምር በጋራ በሌላ ሀገር ላይ ካሉ ሪሰርቸሮች ጋር የሚሰራ ነው። እንግዲህ አንድ ደረጃ ካለፈ በኋላ ገና የዚህ በእንስሳት ላይ የሚደረግ ምርመራ ወይም አይማቶክሲሲቲ የምንለው ወይም እንደዚህ ተያይዞ እንዲቶ የሚባል ምርመራ ላይ ደረጃ ላይ የደረሰው በዚያ ደግሞ የተወሰነ ጊዜ ይወስዳል። ከዛ በኋላ እሱን ደረጃ ካለፈ እንግዲህ የክሊኒካል ትራያል የምንለው ወይም በታካሚዎች ላይ የሚደረጉ ሙከራዎች ውስጥ ይገባል ማለት ነው። ያኔ ኢትዮጵያ ውስጥ ይቀጥላል። እንግዲህ የዚህ የመጀመሪያው የላቦራቶሪ ምርመራው በራሱ የተወሰነ ወራቶችን ይወስዳል። ከዛ በኋላ የክሊኒካል ትራያል የሚባለው ፌዝ 1 ፌዝ 2 ብሎ ራሱ ከአመት በላይ እንዲወስድ ይችላል ከክሊኒካል ትራያል ጋር ማለት ነው።
የኮቪድ-19ን ሕክምና በተመለከተ በዓለም አቀፍ ደረጃ በአንዳንድ ሀገራት በቫይረሱ በጽኑ የተጠቁ ህሙማንን ለማከም እየዋሉ ያሉት የጸረ ወባ መድኃኒቶች ክሎሮኪንና ሃይድሮክሲ ክሎሮኪንን ኢትዮጵያ ለመጠቀም መመሪያ አውጥታ እንደሆነ ተጠይቀው ተከታዩ ምላሽ ሰጥተዋል።
እንግዲህ ይሄን ያሉት ጥናቶች በእርግጠኝነት ይሄን ማከም ይችላል ምን ሳይሆን ጥሩ ነገሮች ያሳዩም አሉ፣ ምንም ብዙም ለውጥ የሌለው ነገር የሚያሳዩ አሉ። ነገር ግን በጣም ከባድ የህመም ደረጃ የጽኑ ህመም ደረጃ ሲደርሱ የመሞከር አትሊስት እንደው ምንም ካለማድረግ ይቻላል በሚል የሚደረጉ ነገሮች አሉ። አሁን የዓለም ጤና ድርጅት የሶሊዳሪቲ ትራያል የሚባል ነገር ጀምሯል የተለያዩ ሀገሮች ላይ እና አንድ ሌላ አንቲቫይራል ለመሞከር የተጀመራለ። እኛ እዛ ውስጥ ለመግባት ኦልሬዲ ፕሮሰስ ላይ ነን። አሁን ጀመራል በቅርቡ እሱም ማለት ነው። ስለዚህ ትራያል ሲደረግ እንግዲህ የተወሰነው ይህንን መድኃኒቶች ጋር የተወሰነው ደግሞ ያ ውስጥም ማለት ነው። ሁለት አይነት መድኃኒቶች ናቸው ትራያል ውስጥ የሚገቡት። እነሱን ይዘን በዛ ውስጥ እንግዲህ ጥሩ ውጤት ካሳየ ብዙ ሀገሮች ናቸው እዚህ ውስጥ የሚገቡት። በአጭሩ ይህንን መቀጠል ምክንያቱም ሌላ ሀገር ላይ ተሞክሮ ደግሞ እኛ ጋም እንደየሀገሩ ኮንቴክስት እንደየሰቡ ጄኔቲክሱ እንደምንም ሊለያይ ስለሚችል ውጤቱ በአፍሪካ ላይ ምን ይመስላል፣ በሌላ አውሮፓ ላይ ምን ይመስላል የሚለው መታየት ስላለበት ሌላ ጋር ምርምር ስለተደረገ ብቻ እንደ ፕሮቶኮል አድርገን ባናስገባው እዚህ ትራያል ውስጥ ግን እንገባለን። ስለዚህ ፕሮቶኮላችን ላይ ለሁሉም የሚሰጡት መድኃኒት ባይሆንም ካሉት ከዓለም አቀፍ ካሉት መረጃዎች ጋር ቢሰጣቸው ማይጎዳ ውጤት ሊኖረው የሚችል ከሆነም አንዳንድ ጊዜ የመስጠት ነገርም ተሞክሯል። ነገር ግን እንደ ፕሮቶኮል አድርገን ግን የሚሰጥ መድኃኒት አይደለም።
የጤና ሚኒስትር ዶክተር ሊያ በፌዴራል ደረጃ ቫይረሱን ለመዋጋት የህክምና ባለሙያዎችን በማሰልጠን በመመልመልና በመቅጠር ላይም አበክረው እየሰሩ መሆኑን ያስረዳሉ።
እንግዲህ ያው የህክምና ባለሙያ ቁጥር መጨመር፣ ስልጠና መስጠት፣ እነዚህ ሌሎቹ ትኩረት ሰጥተው እየተሰሩባቸው ያሉ ነገሮች ናቸው። ተጨማሪ ባለሙያዎችን የመቅጠር ስራዎችን እየተሰሩ ነበር ካለፉት ሁለት ወራት ጀምሮ በማዕከል በፌዴራል ደረጃ ክልል ደግሞ እስከ 3000 አካባቢ የሚደርሱ ባለሙያዎች ቅጥሮች እየተካሄዱ ነው። ብዙዎችም ተካሂደዋል። በተለያየ እንግዲህ ጥራታም በተለያየ ንጆ ላይ የሚሰሩ ልጆችም ፈቃደኝነት ደግሞ እንዲመዘገቡም ደረገባችን ላይ ተደርጓል። እዛ ወደ 12 ሺህ አካባቢ የሆኑ ባለሙያዎችን ሲፈለጉ ለመጥራት ተመዝግበው እዛው በደረገባችን ያለ ኦንላይን ትሬኒንግም ብዙዎች እየወሰዱ ነው። ከዚህ ከኮቪድ ጋር ያለውን ነገር አደም ስልጠና እንዲወስዱ ወደ ስራ ደግሞ ተቀጥረው እየገቡ ያሉት ደግሞ መደበኛ የሆነ ከኮቪድ ዙሪያ ያለ ስልጠናም ሞቪል ምንድ ነገሮችን ድሬድ የምንላቸውን ልምምዶችንም አርገው ነው ወደ ስራ የሚገቡት። ስለዚህ የአንዱ ካለ ስራ ወደ ስራ ላይ ካለ ውስጥም የሚወስዳቸው ደግሞ ይኖራሉ። እነዚህ አዲስ የሚቀጠሩ ይኖራሉ። አሁን በስራ ላይ ካሉት ተቋማት ውስጥ ካሉት የምንወስድ ይኖራል። እንደ አስፈላጊነቱ ደግሞ አሁን ችግሮች ከከፉ ደግሞ ተመዝግበው ያሉትን ደግሞ ወደ እየጠራን ወደ ስራ እናስገባለን ማለት ነው።
ኢትዮጵያ የጤና ሚኒስቴር ዶክተር ሊያ ታደሰ ጋር በክልሎች ስላለው የቫይረሱን የመከላከል እንቅስቃሴ የእንቅስቃሴ ገደብ እስከ መቼ እንደሚዘልቅና በአጠቃላይ በአሁን ሰዓት በሀገሪቱ ላይ ስለተሰሩ ስራዎች ተጠይቀው የሰጡትን ምላሽ በነገው ምሽት ይዤላችሁ መለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶው አርታኢ፣ ኤልያስ አስማረ የመሰናዶው አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን።
ቱኔን ራዲዮ ቪኦኤ ሰገንታ ፋኖ ሮሞት